ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሲካሄድ ይህ ለሁለተኛ ጊዜ ነው። ከአስተባባሪዎች መካከል አንዱ የሆኑት አቶ ጌታሁን ካሳሁን እንደሚሉት ኢትዮጵያ ያሁኑ ጉዞ ግልጽ ያልሆነና ችግሮች የተሞሉበት በመሆኑ አማራጭ ሐሳቦች ይስተናገዱ ዘንድ መድረኩን መፍጠር አስፈልጓል።
ባለፈው አንድ ዓመት ከፍተኛ ለውጥ ተስፋ ነበረ። ይሄ ከፍተኛ ለውጥ ተስፋ በይቅርታ በመደመር እንደ ኢትዮጵያዊ ሁላችንም ወደፊት እንሄዳለን የሚል ነገር ነበር። ግን አሁን ካለፉት 6 ወራት ወዲህ የመጡ ነገሮች ግን ወደፊት ሳይሆን ወደኋላ ታሪክ እየቆሰቆሱ በውሸት ትርክት ዲሞክራሲና በመደመር አንድ ላይ ሳይሆን የመተካካት አይነት የሚመስል ነገር አለ። ስለዚህ ወዴት ይሄድ እንደሆነ ግልጽ አይደለም። ተስፋ ነበረን ባለፈው አንድ ዓመት፣ አሁንም ቢሆን ያ ተስፋ ሙሉ በሙሉ አልጨለመም፣ ግን ግልጽ አይደለም። ስለዚህ አሁን አገር ቤት ያሉ ሚዲያዎች፣ አገር ቤት ያሉ ውይይቶች በሙሉ ማሞገስ መንግስትን የዛ አይነት ነገር ስለሆኑ ይሄኛው በትክክል መሬት ላይ ያሉ ነገሮች ምንድናቸው፣ ያለ ፍራቻ ያለ አድርባይነት ሁኔታዎችን ከነመፍትሄ አቅጣጫቸው የምንወያይበት መድረክ ነው።
በሁለተኛው ዙር የኢትዮጵያ ወዴት የውይይት መድረክ ላይ 3 ምሁራን ዳሰሳና ጥናቶቻቸውን አቅርበዋል። ዶክተር አብርሃም አለሙ ኦሮምኛን የፌዴራልና የአዲስ አበባ የሥራ ቋንቋ የማድረግ ዕድሎችና ችግሮችን በተመለከተ ካቀረቡት ረዘም ያለ ማብራሪያ መካከል የተወሰነውን እንቀንጭብ።
ዱሮ በኢትዮጵያ ፊደል ኦሮምኛን ማንበብ ይችሉ የነበሩ ሰዎች የላቲኑ ሲመጣ ግራ ተጋብተው ከትምህርት ቤት እንደምታውቁት ኢትዮጵያውያን 6-8 ላይ የሚያቆሙት ከማንበብና መጻፍ መቻል ወደ አለመቻል የተዘዋወሩ ብዙ ናቸው። ኦሮምኛን የስራ ቋንቋ ማድረግ ሌሎችንም ጨምሮ ማድረግ የኦሮሞን ሕዝብ የሌሎችንም የኢትዮጵያ ማህበረሰቦች የኢትዮጵያዊነት ስሜት፣ የባለቤትነት ስሜት፣ የአለኝታነት ስሜት እንዲሰማቸው ያደርጋል። ስለዚህ ሁሉም እንደገና በአዲስ ኢትዮጵያዊነትን ለመቀበል አንደኛውና ቀላሉ እርምጃ ሁሉም ነገር ኢትዮጵያዊ ማድረግ። ከዛ ውጪ የኦሮሞ ልጆችን ማንኛውም ቋንቋም ሆነ ትምህርት የትምህርት አይነቶች ሲማሩ በአንድ አይነት ፊደል መማራቸው ትምህርቱ ያግዛቸዋል፣ ይደጋገፋል።
ዶክተር ተስፋዬ ደመላሽ የኢትዮጵያ ውጥረትና መውጫው ስልታዊ ያስተሳሰብና የንቅናቄ አቅጣጫዎች በሚል መልከታቸውን ያጋሩ ሌላኛው ምሁር ናቸው።
ህወሓት አገዛዝ በኋላ ያላቋረጠ የሰላማዊነት ርዕዮተ ዓለም ተጽዕኖ አለ ማለት ወይም ፖለቲካ ትክክለኛነት ባል ይችላል አላውቅም እዚህ ሀገር የሚባለው እና ይሄ ብሔረሰቦች ህዝቦች የሚለው የስታሊናዊ ቋንቋ አውቀውትም ይሁን ሳያውቁ የሰረጣቸው ብዙ ምሁራና በኢትዮጵያ ምስሎች አገር ወዳድ ናቸው። አንዳንዶች ይህ ቋንቋው ራሱ ጸረ ኢትዮጵያ ነው እዚህ ሀገር በአንድነት መብት ስንላቸው ይህን ያህል አያዳምጡም። ምክንያቱም ልምድ ሆነ ሀገር ግን የተንዛዛ ሊሆን ይችላል፣ ግን አለ ያተስ ነው እያስባል። ይህ ለምሳሌ እኩልነት፣ የብሔሮች እኩልነት የሚለው እና ይህን ፈሩን ለቁ እርግጥ ጸረ ኢትዮጵያ ሆኗል።
በመድረኩ ላይ የብሔር ጭቆና በኢትዮጵያ ታሪክ ውስጥ ነበረ ወይ በሚል ርዕስ መከራከሪያቸውን ያሰሙት የታሪክ ተመራማሪው ፕሮፌሰር ኃይሌ ላሬቦ ነበሩ። እሳቸው በበኩላቸው የባህር ማዶ ጸሐፍትና ፖለቲከኞች የኢትዮጵያን አንድነት ለማላላትና የአንድ ብሔር ጭቆና ኢትዮጵያ ውስጥ የነበረ ለማስመሰል ጥረት ማድረጋቸውን ያሳዩልኛል ያሏቸውን አብነቶች ሲጠቅሱ ተሰምተዋል።
ኢትዮጵያ እድገትና ልማት አሁን ባለችበት ጭፈት ከቀጠለ እንዲሁም በአውሮፓ ሀገሮች ተምሮ የተመለሱት ወጣቶች ለነጭ ዘር ባላቸው አመለካከት ከገቡ ለነጭ ዘር ክብርም ሆነ የአፍሪካ ቅኝ ገዢዎች ለሆኑት አውሮፓውያን እጅግ አስጊ ሁኔታ ስለሚፈጥር ኢትዮጵያን መበታተን ይኖርባታል። ስለዚህ ስባል የኢትዮጵያ ህዝቦች በብሔር ብሔረሰቦች በቋንቋና በባህል መከፋፈልና ሁሉም ብሔሮች በአምባገነኑ አማራ ቀንበር ስር እየጨቆኑ እንዳሉ መድረግ ያስፈልጋል። ሁሉም ባለም ቋንቋ ተፈረበመ በግ ስለተባለ እንግሊዞች፣ ፈረንሳዮች፣ ጣሊያን እንግድና ውጋሉ በዚህ ምክንያት ጣሊያን ወጋ ኢትዮጵያ ተያዘች። ግን ችግሩ ምን ሆነ?
ከዚህ በተጨማሪ በመድረኩ ላይ የዶክተር አብይ አህመድ አስተዳደር ኢትዮጵያ ውስጥ ባለፉት ጥቂት ጊዜያት ውስጥ የተፈጠሩ የሰብአዊ መብት ጥሰቶችን መከላከል እንደተሳነው ለማሳየት ያለመ በምስል የታጀበ ማብራሪያ በአቶ ማስተዋል ጌትነት በኩል ቀርቧል። ወደ መድረኩ አስተባባሪዎች ዳግም እንመለስ። የመድረኩ ግብ የአንድ ወገን የተጋነነ ሐሳብን ሚዛን ለመጠበቅ እንደሆነ ከጠቀሱልኝ ሌላኛው አስተባባሪ አቶ ኃይለ ገብርኤል አያሌው ጋር በነበረኝ ቆይታ አሁን የተጀመረው መድረክም በራሱ አንጻር ወደ አንድ የሐሳብ ወገን ያጋደሉ ምልከታዎች መናኸሪያ ከመሆን አልፎ ከተስተናገዱት ሐሳቦች በተለዩ የቆሙ ሙግቶችን ለማካተት ሙከራ ተደርጎ እንደው ጠይቄያቸው ነበር።
ያልገው በጣም ጥሩ ነበር። ከመንግስት ወገን ያው የፖለቲካ ባህላችን አላደቀም። መንግስት ለሚቀርብበት ትችት መልስ የመስጠት ባህል በኢትዮጵያ ውስጥ የለውም። እና ያ ቢሆን እየተማማርን ይሄም የውይይት መርሃ ግብር እንዲዙም ብሎ ሰዎች ሳይሆን በመስኩ ልምድና ችሎታ እውቀት ያላቸው ሰዎች ጽሑፍ የሚያቀርቡበት ሐሳብና ውይይት የሚካሄድበት ስለሆነ ለመንግስት ትልቅ ግብዓት ይሆን ነበር። ነገር ግን የፖለቲካ ባህላችን ውስጥ ተቃውሞን የማስተናገድ አማራጭ ሐሳብን የማዳመጥ ከውዳሴ ቃላት ውጪ ሌላውን የመቀበል ባህል የለም። በተለይ በዶክተር አብይ ትልቅ ተስፋ ነበረን። በሂደት ግን የታየው ውዳሴዎችን የመቀበል ተቃውሞዎችን ደግሞ አልፈው ተርፈው በኃይል እስከማስፈን የደረሱበት ደረጃ አለና
ምናልባት እንዲሁ መደበኛ ጥያቄዎችን አቅርባችሁ ይሁን እዚህ ላለው ኤምባሲ እዚህ ደግሞ መንግስትን እንደግፋለን ለሚሉ ወገኖች ይሄ ጥያቄ ቀርቦ እምቢ ያሉበት አጋጣሚ አለ?
በመሰረቱ ያንን አላደረግንም። መንግስትን ለመጠየቅ አልሞከርንም። ኤምባሲ ውስጥ ከዚህ በፊት በሌላ እንደ ቪዥን ኢትዮጵያ ካሉት ጋራ አብረን ሆነን ውይይት የሚደረግ አምባሳደሩ ባሉበት ፕሮግራሞች ነበሩ፣ በአጋጣሚ አልተሳኩ። ነገር ግን በአጠቃላይ ባለው ሁኔታ ስናየው ያንን እዚህ ያሉት ተወካዮችም የተጽዕኖ አቅማቸው ያን ያህል አይደለም።
እንደው ከመሱ ሳይቀር ማንኛውንም ሀሳብ ያለውን ሰው ሀሳቡን ሰምቶ የሀሳቡን በሀሳብ መመከቱ የበለጠ ውጤታማ ያደርግም ሙሉ በርን ከመዝጋት
ብዙ አመት 50 አመት 60 አመት የቆየ የተዛባና የዜሮ ድምር ፖለቲካ አለ። ምንም አይነት ማስረጃ ምንም አይነት ትርክር የማይለውጠው ደግሞ እነዚህ አይነት ሙከራዎች አሉ። ነገር ግን እዚህ ለጊዜ ማጥፋት ነው። የሀገሩን ህልውና፣ የሀገሩን ታሪክ፣ የሀገሩን ክብር አሳልፎ ለሌሎች ሲሰጥ የሚፈልግ ኃይል ጋራ ጊዜ ማጥፋቱ ጥቅም ይኖረዋል ብለን አናስብም። ከዛ በተረፈ ግን በሀሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመወያየት የፈቀደ ሰው ካለ አካልም ቡድንም ካለ ለመወያየት ዝግጁ ነው።
በመድረኩ በቀረቡ ሀሳቦች አሊያም አስተባባሪዎች ለጣቢያችን ባጋሯቸው ምልከታዎች ላይ ተጨማሪ የድጋፍም ሆነ የተቃውሞ ሀሳቦቻችን ይሰሙልን የሚሉ ወገኖችን ለማስተናገድ ጣቢያችን ክፍት ነው። ለዛሬው ግን ሀሳቦቻቸውን ያጋሩንን ሁሉ እናመሰግናለን። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።